Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የኢትዮጵያ መንግስት የሀገሪቱ መጻኢ ዕድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን ከገዢው ኢህአዴግና ከሀገር አቀፍ ተቃዋሚ ፓርቲ ተወካዮች ጋር ተወያይተዋል። በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል።
ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል። 25 ዓመት ሙሉ አትሊስት አንድ እርምጃ እንኳን መራመድ የነበረበት የሚል ሀሳብ ነው ትኩረት ሰጠን ያነሳ ነው።
ሰማያዊ ፓርቲን በመወከል በውይይቱ ላይ የተሳተፉት የውጭ ግንኙነት ኃላፊው አቶ አበበ አካሉ ናቸው። ዘገባለን።
የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በዘጠና ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አዋጅ ማሳለፉ የሚታወስ ነው። የሳውዲ አረቢያ መንግስት በሰጠው ቀነ ገደብ መሰረት ወደ ኢትዮጵያ በመመለስ ላይ ያሉ ኢትዮጵያውያን አሉ።
በቀን ውስጥ ከ300 እስከ 400 ኢትዮጵያውያን እየተመለሱ ናቸው።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው።
በሌላ ወገን በርካታ ኢትዮጵያውያን ለመመለስ እቅድ እንደሌላቸውም ይናገራሉ።
አባቴ ቤት ያለውን ንብረት ጨርሶ ላሽቶ ነው የመጣሁት።
በትንሹ ከተነሳሽ ልታድግ የማትችይበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው።
ሀገር ቤት ብዙ ተንከራትቻለሁ፣ ለፍቼ አይቻለሁ፣ ለቤተሰቦችም ሰርቻለሁ። ግን የሰራሁትን መልሼ ነው ራሴ ነኝ ያጠፋሁባቸው። ነው አባቴ ቤት ያለውን ንብረት ጨርሶ ላሽቶ ነው የመጣሁት። ነው አባቴ ቤት ያለውን ንብረት ጨርሶ ላሽቶ ነው የመጣሁት።
በሳውዲ አረቢያ ያለ መኖሪያ ፈቃድና የስራ ፈቃድ የሚኖሩ ኢትዮጵያውያን ናቸው። ዘገባለን።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መጥተናል። የሶማሊያ የመልሶ ግንባታ ሚኒስትር በአንድ የሌላ መንግስት ባለስልጣን ጠባቂ በተተኮሰ ጥይት ትላንት ተገደሉ። የሶማሊያ መንግስት ምርመራ ከፍተናል ብለዋል። ሚኒስተሩ አባስ አብዱላሂ ሼክ ሲራጅ የተገደሉት መቋዲሾ ቤተ መንግስት አጠገብ መሆኑን የማስታወቂያ ሚኒስተሩ ገልጸዋል። ጠቅላይ ሚኒስትር ሐሰን አሊ ሄይር ከተሾሙት የካቢኔ አባላት ወጣቱ ነበሩ። 31 ዓመት እድሜ ያላቸው ሲራጅ ባለፈው ዓመት ከኬንያ የዳዳብ ስደተኛ ካምፕ ከተመለሱት የመጀመሪያዎቹ ስደተኞች አንዱ ናቸው። ሚኒስትሩን የገደሏቸው የዋናው ኦዲተር ጠባቂዎች ሲሆኑ ዋናው ኦዲተር ኑር ፋራህ ለቪኦኤ የሶማሌኛ አገልግሎት በሰጡት ቃል ሚኒስትሩ የነበሩበት መኪና ሲከተለን አጥፍቶ ጠፊ ቦምብ የጫነ መስሏቸው ነው ብለዋል ተኩስ የከፈቱት። ትላንት አዲስ አበባ ጉብኝት ላይ የነበሩት የሶማሊያ ፕሬዚዳንት መሐመድ አብዱላሂ ፈርማጆ በሚኒስትሩ አባስ ሞት ምክንያት ከህዝቤ ጋር ሀዘኑን ለመካፈልና በመንግስታዊ የቀብራቸው ስነ ስርዓት ላይ ለመገኘት ጉብኝቴን አሳጥሬ እመለሳለሁ ሲሉ በትዊተር ገጻቸው ላይ ትላንት ጽፈዋል።
በተያያዘም የሶማሊያ ጠረፍ አካባቢ የባህር ላይ ጠለፋ ከበርካታ ዓመታት በኋላ አገርሽቷል። ባለፉት 2 ወራት ብቻ 6 የጠለፋ እንቅስቃሴዎች ተከስተው እንደነበር ተዘግቧል። አካባቢውን የሚቃኘው የአውሮፓ ህብረት የባህር ኃይል ኢዩ ናፎር ግን በድርቅ ወደመታችው ወደ ሶማሊያ የምግብ እርዳታ ጭነው የሚጓዙ መርከቦችን በስኬት አጅቦ እየሸኝ መሆኑን ገልጿል። የህብረቱ የባህር ኃይል ባህላዊ ቃል አቀባይ ሌፍተናንት ኮማንደር ጃክሊን ሸሪፍ ለቪኦኤ የሶማሊኛ አገልግሎት የሰጡት ቃል እንደ አውሮፓውያን አቆጣጠር በ2008 ዓ.ም የተባበሩት መንግስታት የዓለም የምግብ ፕሮግራም መርከቦችን ጥበቃ መስጠት ከጀመርን ወዲህ እርዳታ በጫኑ መርከቦች ላይ አንድም ጥቃት ደርሶ አያውቅም ብለዋል።
ማሊ ውስጥ ስላንት ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች በተባበሩት መንግስታት ድርጅት የሰላም አስከባሪዎች ካምፕ ላይ ባደረሱት ጥቃት አንድ ሰው ሲገደል ሌሎች 9 ሰዎች ቆስለዋል። የተገደለው ሰው የየት ሀገር ዜጋ እንደሆነ አልታወቀም። ከቆሰሉት መካከል አንድ ስዊድናዊ ሰላም አስከባሪና ላይቤሪያውያን ወታደሮች እንዳሉባቸው ተገልጿል። ቲምቡክቱ ከተማ ለደረሰውና የመንግስታቱ ድርጅት የሽብርተኛ ጥቃት ሲለገለጸው ጥቃት እስካሁን ኃላፊ ነኝ ያለ ወገን የለም። ባለፈው አመት በዚያው ካምፕ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች የሮኬት ጥቃት አድርሰው እንደነበረም ይታወሳል።
ወደ ዩናይትድ ስቴትስ ነው የምናመራው። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚ በፕሬዝዳንታዊ ምርጫ የሩሲያን ተግባራት በተመለከተ በተያያዘው ምርመራ ዛሬ ለምክር ቤት የደህንነት ኮሚቴ በዝግ ችሎት ቃላቸውን ይሰጣሉ። ኮሚ ትላንት ለመወሰኛው የፍትህ ኮሚቴ በሰጡት የምስክርነት ቃል ፕሬዝዳንታዊ ምርጫው ሊካሄድ ቀናት ሲቀሩት መስሪያ ቤታቸው ተዘግቶ የነበረውን የዲሞክራቲክ ፓርቲ እጩ ሂላሪ የኢሜል አያያዝ ምርመራ እንደሚከፍት መናገራቸው ዶናልድ ትራምፕ እንዳሸነፏቸው ሚና ተጫውቶ ሊሆን ይችላል ብዬ ማሰብ እንኳን መንፈሴን ይረብሻል ብለው መልሰዋል።
ፈረንሳይ ምርጫ ላይ ናት። ለፈረንሳይ ፕሬዝዳንት የሚወዳደሩት ለፔንና ማርክ የፊታችን ሮብ ለቅድመ ምርጫ ክርክር ፊት ለፊት ሊጋጠሙ ነው። ከትላንት በስቲያ ሰኞ የተካሄደውና ከባዱን የመጀመሪያ ዙር ምርጫ ክርክር በከፍተኛ ድምጽ ቢጨርሱም ግን ሁለቱም የብዙሀን ድምጽ አላገኙም። የፊታችን እሁድ ከሚካሄደው የመጨረሻ ዙር የድምጽ አሰጣጥ አስቀድሞ ይፋ የሆኑ የህዝብ አስተያየቶች እንዳመለከቱት ከሆነ መሀልተኛው እጩ ማርከን እጅግ አክራሪ ከሆኑት እጩ ተፈካካሪ ለፔን ቅድማውን ይዘዋል። በመጨረሻም የሰሜን ኮሪያ መንግስት የዜና አገልግሎት በቀጥታ በቻይና ላይ ያነጣጠረ ያልተለመደ ነቀፋ ሰነዘረ። የቻይና መንግስት የዜና አገልግሎት መግለጫዎችን የጠቀሰው የፒዮንግ ያንግ መንግስት ነቀፋ ቻይና የሰሜን ኮሪያን ትዕግስት መፈታተን አይገባትም ሲል አስጠንቅቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አድረጋውና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢትዮጵያ መንግስት የሀገሪቱ መጻኢ እድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገነዘቡ። ኢትዮጵያ የሰብአዊ መብቶችን በማስጠበቅ አዲስ ግስጋሴ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማህበረሰብ መፍጠር እንደምትችል ገልጸዋል። ያ ካልሆነና የምትደነቃቀፍ ከሆነች ግን አሉ ከፍተኛ ኮሚሽነሩ፣ ለልማት ሆነ በህዝቡ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉም አሳስበዋል። ኮሚሽነሩ መንግስት በፍርሃት ያሰራቸውንና የፈረደባቸውን ያሏቸውን አያሌ እስረኞች እንዲፈቱ ጠይቀዋል። ዝርዝሩን እንደደረሰን እናቀርባለን።
ከዚሁ ከተባበሩት መንግስታት ኮሚሽነር ጉብኝት ሳንወጣ በተባበሩት መንግስታት ከፍተኛ ኮሚሽነር ጋር ያደረጉት ውይይት በኢትዮጵያ ያለው የሰብአዊ መብት ጥሰት የዓለም አቀፍ እውቅና እንዲያገኝ ያግዛል ሲሉ አንዳንድ የሀገር አቀፍ የተቃዋሚ ፓርቲዎች ተናግረዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ ተግባር ሊኖራቸው እንደማይችል፣ የኢትዮጵያ ጭምር ከውጭ በመጡ ሰዎች ይፈታል ብለው እንደሚያምኑ ግን ፓርቲዎቹ አስታውቀዋል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ዚያድ አል ሁሴን ከገዢው ፓርቲ ከኢህአዴግና ከሀገር አቀፍ ፓርቲዎች ተቃዋሚዎች ጋር ተወያይተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አል ሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ 11 የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት ዓመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ ካሉ ያስረዳሉ።
የተነሱት በጣም ጠንካራ ሐሳቦች ባለፉት የዚህ የኢህአዴግ ያገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው ዓመት ጀምሮ አገሪቱ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆኑና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን በተለይም ደግሞ ሙስናው እጅግ ከአቅም በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ሲንገልጽ ይሄንን የወቅቱ የነበሩት የኢህአዴግ ተወካይም ይሄንን አምነው ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይሄንንም እየታገሉ እንደሆነ እና አዛም ከተነሳው ሐሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል 25 አመት ሙሉ አትሊስት አንድ ርምጃ እንኳን መራመድ የነበረበት የሚል ሐሳብ ነው ትኩረት ሰጥተን ያነሳ ነው። እና ይሄ የመልካም አስተዳደር ችግር የፈጠረው ኢህአዴግ ያገዛዝ ችግር የፖሊሲው ችግር የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ መስቀልቅል ነገር እየመራት ነው የሚለውን አይለው ትኩረት ያደረግነው።
ይሄም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው።
የኢትዮጵያ ችግር ይፈታል በእነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገሪቱ ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግንና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው የነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያሰፋው ኖሮ እና ራሱ መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን እሳቸውም ያሉት ይህንን ነው ወደ መጨረሻ ላይ ችግሩን በጋራ ልትፈቱ የሚችል ስላልቻለ ነው እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ በፍጹም አደራዳሪ ወገንም ስላልፈለግ ለቀን ወጥተናልና አቶ ኃይለማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር ችግራችን በቅርበት በኢትዮጵያዊ ቋንቋ ብንታደል ኖሮ እንደ ኢትዮጵያዊ ራሳችንን ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስታወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል።
ሰብአዊ መብት አከባበርም ዙሪያ ላይ የጸረ ሽብር ህጉም ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሃን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊም አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው።
እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይቱ ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል።
ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ የምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ሊጠይቅ የሚችለው? በምን መንገድ ነው ህዝቡን ሊታደግ የሚችለው? ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን፣ በእናንተ በኩል ይሄን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ? የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን በአጠቃላይ ለእነዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክር አዘልም አስተያየት ሰጠው ይሄዳሉ የሚል ግምት አለን በእኛ በኩል።
ከኮሚሽነሩ ጋር በተደረገ ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሐሳቦች በተመለከተ አስተያየት ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሳውዲ አረቢያ መንግስት ከአምስት ሚሊዮን በላይ የሚሆኑ ያለ ስራና መኖሪያ ፈቃድ የሚኖሩ የውጭ ሀገር ዜጎችን በ90 ቀናት ጊዜ ገደብ ውስጥ ሀገሪቱን ለቀው እንዲወጡ የሚያዝ አዋጅ ማስተላለፉ የሚታወስ ነው። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር መስሪያ ቤት በፈቃደኝነት ወደ ሀገራቸው ለሚመለሱ ኢትዮጵያውያንን ለማገዝ አዲስ ግብረ ኃይል ማቋቋሙንና ለተመላሾች አስፈላጊውን እርዳታ ለመስጠት ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኝና ለዚሁ የተቋቋመው የባለስልጣናት ልዑካን ቡድን በሳውዲ አረቢያ ከሚመለከታቸው ሚኒስትሮችና ባለስልጣናት ጋር እንደመከረም ከዚህ ቀደም ዘግበን ነበር። የሳውዲ አረቢያ መንግስት በሰጠው ቀነ ገደብ መሰረት ወደ ሀገራቸው በመመለስ ላይ የሚገኙ ኢትዮጵያውያን ቁጥር እስካሁን ምን ያህል ነው?
ሄደን ምን ይሰራል? ምንም ይሰራ የያዝነውን ገንዘብ እንኳ መጨረሻ ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው አገር የምንገባው?
የኢትዮጵያ መንግስት የሚያደርግልን ድርጊት ምንድን ነው? ያደረገልን ድርጊት አታ የምንልከውን እንኳ ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት እዚህ ማለት ነው። እዚህ ራሱ በእጃችን ይዘን ለመሄድ
በዛ የሚገኙ ኢትዮጵያውያኖችን መስታወት አድርገው አነጋግራቸዋለች። እንደዚሁም ደግሞ ይህንን በተመለከተ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምንም ማምሻውን አነጋግራቸዋለች። መስታወት አድርገው
ሳውዲ አረቢያ መንግስት የሰጠውን የፖለቲካ ጊዜ ተከትሎ የኢትዮጵያ መንግስት የመገናኛ ብዙሀን፣ የኢትዮጵያውያኑ ቤተሰቦች፣ የሀገር ሽማግሌዎች፣ የሃይማኖት ተቋማት ወገኖቻችን ወደ ሀገራቸው እንዲመለሱ መረጃ እንዲያገኙ ጥረት ሲያደርጉ ቆይተዋል። ይህን ተከትሎ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው። በአማካይ በቀን ውስጥ ከ300 እስከ 400 ኢትዮጵያውያን እየተመለሱ ናቸው። ይህንን እንግዲህ በትንሹ በሳምንቱ ያለውን ቁጥር መውሰድ ይቻላል። ወገኖቻችን ይህን ያህል ቁጥር ያላቸው ወደ ኢትዮጵያ እንዲመለሱ የውጭ ጉዳይ ሚኒስቴርና ቅድም አንቺም የጠቀሽው ግብረ ኃይል እየሰራ ነው። ሌሎች መንግስታዊ ያልሆኑ ተቋማት በተለይም ከዓለም አቀፉ የስደተኞች ድርጅት ጋር
ይዘውት የሚገቡት የመገልገያ እቃዎቻቸውን በተመለከተ ቀረጥ ላይ ያለው የመንግስት አቋም ምንድን ነው? ሁለተኛው ደግሞ መልሶ ማቋቋሙ ምን ይመስላል? እንዴት ነው መንግስት ሊያቋቁማቸው ወይም ሊረዳቸው የሚችልበት መንገድ?
ቀረጥን በተመለከተ የኢትዮጵያ መንግስት ከሳውዲ አረቢያ የሚመጡ ወገኖች ብዙዎቹ በአነስተኛ የስራ ገበታ ላይ የነበሩ ናቸው። በተመሳሳይ ሲፈናቀሉ ብዙ ሀብትና ንብረታቸውን ጥለው ለመምጣት የሚገደዱ ናቸው እና ሌሎችም ነገሮች ከግምት ውስጥ በማስገባት ከቀረጥ ነጻ መብቶች ተጠቃሚ የሚሆኑባቸው ወደ 21 አካባቢ የሚሆኑ ዝርዝሮች አስቀምጧል። ይሄ ቀላል የሚባል ቁጥር አይደለም። ስለዚህ ወገኖች ወደ ሀገራቸው ሲመለሱ ቀደም ሲል በጠቀሱት ቁጥር ያህል ያሉ የግል መገልገያዎች ፐርሰናል ኢፌክትስ ይዘው መግባት እንዲችሉ ፍቃድ ሰጥቷል። ይሄ ትልቅ ትርጉም ያለው ጉዳይ ተደርጎ መወሰድ ያለበት ይመስለኛል። ሁለተኛው መልሶ ለማቋቋም እንግዲህ ይሄ ባለፈውም እንደነገርኩሽ መስታወት ይሄ ዱብዳ ነው። ታስቦ ተፈቅዶ እና ተፈልጎ ያጋጠመ ጉዳይ አይደለም። መንግስት ለማድረግ የሚፈልገው ምንድን ነው? በአዲስ አበባ፣ በድሬዳዋ እንዲሁም በክልል ከተሞች ያሉ የስራ ፈጠራ መስኮች አሉ፣ በፓኬጅ የተቀመጡ አሉ። አሁን ካጋጠመው ልዩ ሁኔታም ጋር በማጣጣም ወገኖቻችን ወደ የክልሎቻቸው ሲመጡ አንደኛ የትራንስፖርት አቅርቦታቸውን እንዲሸክም የማድረግ፣ ሁለተኛ ባረፉባቸውና በሚኖሩባቸው አካባቢዎች የመንግስት አቅም በፈቀደ ቁጥር የፍላጎታቸውን ያህል እንዲቋቋሙ ለማድረግ ስራ ይሰራል። ይሄ በክልሎች አካባቢ አሁን የግብረ ኃይሉን ተከትሎ በተቋቋሙ የግብረ ኃይል ንዑስ አደረጃጀቶች የሚከናወን ይሆናል። እንግዲህ መስታወት ይሄ የብሔራዊ ጉዳይ ነው። ይሄ የአንድ የመንግስት አካል ብቻ ኃላፊነት አይደለም። መገናኛ ብዙሀን እናንተ ወገኖች ተገቢውን መረጃ እንዲኖር ለምታደርጉት ጥረት ትልቅ አክብሮት አለን። በተለይም ቪኦኤ እዚህ ላይ ጥሩ ስራ እየሰራ ነው ብዬ አምናለሁ። ሌሎችም መገናኛ ብዙሀን አገር ቤትም ያሉ ውጭም አካባቢ ያሉ ጥሩ ስራ እየሰሩ ነው። ይሄ ተጠናክሮ መቀጠል ያለበት ይመስለኛል። ሌላኛው ቤተሰቦች ናቸው። ቤተሰቦች ይሄ ችግር በወገናቻችን ላይ ሊያደርሰው የሚችለውን ጉዳት እንገነዘባለን። ስለዚህ ችግሩ ሳይከፋ ወደ ሀገራቸው እንዲመለሱ መረጃ መስጠት ያስፈልጋል፣ መደገፍ ያስፈልጋል። ከዚህ ሰው ሲሄድ ብዙ ገንዘብ ያወጣል፣ ንብረቱን ሸጦ እንደሆነ የሚሄደው ይታወቃል። ግን አሁን የሚዛን ጉዳይ ነው የሚሆነው። ወደ ሀገር መመለስ እዚህ በሀገር ያለው ሀብት ተጠቅሞ ራስን ለማሻሻል መሞከር፣ ከዛም በተጨማሪም የሳውዲ አረቢያ መንግስት ያወጣው አዋጅ ላይ በግልጽ እንደተቀመጠው አሁን ባለው መልኩ ወደ ሀገራቸው የሚመለሱ ሰዎች በህጋዊ መንገድ ለመመለስ ወደ ሀገራቸው እድል አላቸው ይላል። ከዛ በተጨማሪ እንግዲህ በሂደት ላይ ያለ ቢሆንም የፌዴራል መንግስት የውጭ ጉዳይ ሚኒስቴር ከተለያዩ የባህረ ሰላጤ ሀገሮች ጋር የስራ ስምሪት ስምምነት ለመፈራረም ጥረት እያደረገ ነው። ይሄ ስምምነት ከመሆኑ አንጻርና ድርድር ስለሆነ
በአንድ ሀገር በእኛ ብቻ በጎ ፈቃድ የሚፈጸም አይደለም። ስለዚህ እነዚህ ድሎች አሉ። ወደ ሀገር ቤት ተመልሶ ከዚህ የከፋ ሁኔታ ራስን መጠበቅ ያስፈልጋል ነው። ስለዚህ ሁሉም የራሱን ጥረት ማድረግ ያስፈልገዋል ለማለት ነው መስታወት።
ያለ መኖሪያና ስራ ፈቃድ በሳውዲ አረቢያ የሚገኙ ዜጎች ሀገር ለቀው እንዲወጡ የሚያዘው አዋጅና ቀነ ገደብን በተመለከተ ምን ይላሉ? መስታወት አራጋው በሳውዲ አረቢያ የሚገኙ ኢትዮጵያውያንን በስልክ አነጋግራለች።
ሄደን ምን ይሰራል? ምንም ይሰራ የያዝነውን ገንዘብ እንኳ መጨረሻ ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው ሀገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጊት ምንድን ነው? ያደረገልን ድርጊት አታ የምንልከውን እንኳ ከወደዚህ የምንልከውን እኛ በእጃችን ይዘን ለመሄድ ያቀርነውን ኢትዮጵያ በጉምሩክ ላኩ ነው የሚሉት እዚህ ማለት ነው። እዚህ ራሱ በእጃችን ይዘን ለመሄድ የምንፈልገውን እቃ እንኳ ላዚም ጉምሩክ አስገቡ ነው የሚሉን። እዛ ጉምሩክ በምናስገባ ሳጣን የኪሎ እንከፍላል እዚህ፣ እዛ ደግሞ ቀረጥ ነው የሚቀበለና ለዛ ምን አይነት ነገር ነው እሱ የተባበረነት? ብዙ ጓደኞች አሉኝ አሁን የላኩ የሄዱም አሉ እስካሁን ድረስ ማለት ነው። እስካሁን መልሰውባቸው በጉምሩክ ነው የላኩት። የኢትዮጵያ መንግስት ራሱ ቀረጥ ያስከፍላቸዋል። ትብብሩ ምን አይነት ነው? የያዝናትን ገንዘብ በኪሳችን ቋጥረን ይዘን መሄድ ነው የሚሻለው። እንግዲህ እንደ ውሳኔ ከሆነ የመጣውን መቀበል ነው። አሚን ብሎ ኢትዮጵያን ብንሄድ ሞት ነው። አሁንም እዚህ ብንቀመጥ ነው የሚሻለው። ለምትን ቢያደርግም እንኳ ጭሳ በልተን መኖር ነው ይችላል እዚህ ማለት ነው። እንደኔ ውሳኔ ነው። የሰውን አላውቅም። ባለፈውም እንዳዋራሁሽ እንደኔ የኔ ውሳኔ እንደዛ ነው። ግን ውሃ እንኳ ጠጥተን እዚህ ብንሞት ይሻላል ብዬ ነው የማስበው። ምክንያቱም የያዝነውን ገንዘብ እዛም ምንም ተቀባይ ነገር የለም።
መጀመሪያ ወደ 4 ዓመት ምናምን እዚህ ቁጭ ብዬ ነበር።
እሺ
አሁን ያስኳቸውም ገንዘቦችን ይዤ ሄጄ ሰፈር ያው ስራ መጀመሪያ የነበረ የመጣሁት ከደቡብ ክልል ነው። ስልጤ ዞን የሚባል ነው የመጣሁት። ግን እዛ መስራት ጭራሽም አንችልም። ምክንያቱም እዚህ ብንሆን ይሻለናል። እዛ ሀገር ቤት ገብተን ከመስራት እንኳን እዚህ መስራት ነው የሚሻለን። ሀገር ቤት እንኳን በገንዘብ ይዘሽ እንኳን ፕሮሰሱን መስራት አችም በቃ ለእያንዳንዱ ወይንም ደግሞ እየሰጠሽ ካልሆነ የሚሰጭው ሲኖርሽ ነው የሚሰጭው አይደል? እዛ ህጉ በጣም የጠበቀ ነው። ስለዚህ እዚህ ሀገር እንኳን ምንም ባይኖረን እንኳን በትክክል በልተን መተኛት እንችላለን። በእርግጥ እዚህ ሀገር ሞት አለ፣ እዛም ሀገር ሞት አለ። ከዛ ሀገር ሞት ግን እዚህ ሀገር ነጻነት ሞት ይሻለናል ነው የምንለው። እኔ እንኳን ለመግባት ምንም ፈቃደኛ አይደለሁም በአሁኑ ሰዓት። ምክንያቱም ገብቼ ያስኩትን ሁላ ጨርሼ ነው የመጣሁት። በቀረኛው እንደውም እስኪ በአመልጥ ይሻለኛል ከሀገር ቤት ብዬ ወጥቼ ወደዚህ የመጣሁት። ከየትኩኝ ወደ 8 ወር ተቀመጥኩኝ። 8 ወር ውስጥ ባጃጅ ገዝቼ ለመስራት ሲሞክር እንኳን እያንዳንዱ የሚጠይቅሽ ሌላ አይነት ህግ ነው። ለዛሬ ሌላ፣ ለነገ ሌላ፣ ከነገ ወዲያ ሌላ ነው። በቃ እንደዛ ነው የሚጠይቀው። በእርግጥ ሀገራችን እንወዳታለን፣ ዞሮ መግቢያችነት ተይዤ ብገባ እንኳን ወደ ሌላ ሀገር ስደት ልሂድ እንጂ አሁንም በሀገሬ ሰርቼ እለወጣለሁ የሚል ተስፋዬ በጣም ተማጥቷል። ሌሎች ነው የሚፈልገው። ሀገር ቤት ብዙ ተንከራትቻለሁ፣ ለፍቼ አይቻለሁ፣ ለቤተሰቦችም ሰርቻለሁ። ግን የሰራሁትን መልሼ እኔው ራሴ ነኝ ያጠፋሁባቸው። ለቤተሰቦች የሰራሁት የሚለውን እንኳን እኔው ራሴ መልሼ ይዤው መጣሁኝ። በቃ ምንም መለወጥ አልቻልኩም።
ቀኑ እስከሚያልቅ የተወሰነ ጊዜ ልስራ ብዬ ነው እንጂ ያው ወር ከ15 ቀን በኋላ ምናምን ወጭ ነኝ ወደ ኢትዮጵያ ሄዳለሁ።
ምን ለመስራት ነው ያሰብሽው?
እስካሁን ምንም ያሰብኩት ነገር የለም። ለምን እንደሆነ ታውቂያለሽ? ድንገት ነው ይሄ ነገር የተከሰተው። ውጡ የተባለው ድንገት ስለሆነ እስካሁን ምንም ፕሮግራም የለኝም ኢትዮጵያ ላይ ሄጄ። ያው ግን ኢትዮጵያ ላይ ሄጄ መስራት እንደምችል ራሴን አሳምኜዋለሁ። ከወጣሁኝ በጣም ብዙ ቆይቻለሁ። 6 ዓመት ነገር እንደነገርኩ 6 ዓመቴ ነው። እና አሁን ኢትዮጵያ ያለችበትን ሁኔታ አላውቅም። ገባሽ? እንደ አዲስ ነው ሂጄ የማያት እና የትኛው ስራ ሊስማማኝ ሊያዋጣኝ እንደሚችል ያው እዛው ሂጄ ያለውን ሁኔታ ካየሁ በኋላ ነው መወስነው። ምንም ቢሆን ሀገር አለን፣ ውጡ ተብለናል፣ ያው መውጣት ነው። አንዳንድ ልጆች ያው ሀገር እንደሌላቸው ራሳቸውን አሳምነው ከዚህ አንወጣም የሚሉ ልጆች እሰማለሁ። ግን ያው የዛሬ 4 ዓመቱን እንዳይረሱት ነው እኔ ላስጠነቅቃቸው የምፈልገው በዚህ አጋጣሚ ማለት ነው። እና የአሁኑ ደግሞ የበለጠ ከዛ የበለጠ ይሆናል ብዬ ጌታ ነው የሚያውቀው። ግን ያው ግምቱ አለኝ። ያ ሁሉ ስቃይ ከሚደርስበት ሀገራችን ገብተን በትንሹ ከተነሳሽ ልታድጊ የማትችይበት ምንም አይነት ነገር የለም። ዋናው ከዚህ ሲወጡ እንሰራለን ብለው መውጣት መቻል አለባቸው። ተመልሰን ወደ ስደት እንመጣለን ሳይሆን መስራት እንችላለን ብለው ውስጣቸውን ካሳመኑ የማይሰራ ነገር የለም።
እኔ በበኩሌ መቼም ወደ ኢትዮጵያ መሄድ ገና ነኝ። ከመጣሁ ግን 1 ዓመት ሆነኝ ማለት ነው። እስካሁን ድረስ በቃ ምንም ስራ የለም አልሰራሁም ማለት ነው። በየመን ነው የመጣሁት። ሰባ ምናምን ሺህ ብር ከፍዬ ነው የመጣሁት ሳውዲ አረቢያ ገባ ማለት ነው። ስለዚህ ኢትዮጵያ ገብቼ ደግሞ ምንም በቃ ራሱ ታንቄ ሞት እንደሆነ እኔ እንጃ። የማገኘው ነገር ምንም ነገር የለኝ።
መምጫ ገንዘቡን ማን ከፈለልህ? ሰባ ምናምን ሺህ ብር
እህቴ ናት የከፈለችልኝ። እሷም ውጭ ሀገር ነበር ያለችው ቤተሰብ ጋር። በቃ ሁሉም ነገር ሻሽተው ምናምን በቃ ሁሉ ነገር ጃይዝ አድርገው ላኩልኝ። ምንም ነገር ቤት የለም። አሁን የሚጠብቁት እኔ ነው የሚያወጥ። በቃ ላክ እንጂ ምናምን ይለኛል። እኔም ስራ ሰርቼ አላውቅም እስካሁን ድረስ ስራ የለም። ከላስ ማለት ነው ሩዝ እየበላሁ እስር ቤት ብኖር ይሻለኛል። ኢትዮጵያ ገብቼ ምንም አገኘው ስርግም የለማ።
እና አሁን ስራ ማለት እስር ቤት ብትገባም እኮ አሁንም ሰርተህ ቤተሰቦችህን መርዳት አትችልም። ይህንን እሳስበህዋል?
አዎ፣ ግን አልችልም። ኢትዮጵያን አለማየት ነው አንደኛ። ለምን ምን ይዤ ነው የሚሄደው? በመጀመሪያ ይዤ ወጣለሁ ብዬ ሄድኩኝ መጣሁ። ስንት ባህር ስንት ተጠምቼ በቃ ስንት ደብድቤ እዛ ሀገር ብደረስኩ አይደል ካለ አንድ አምስት ሳንቲም ኢትዮጵያ ትሄድ በቃ እራሱ ከአዲስ አበባ ከቦሌ ወደ ሀገር ለመግባት አምስት ሳንቲም የለኝ። እንዴት ብዬ ነው የምገባው?
ወላሂ አገር ያልገባም ገና ወላሂ ተመጣ ሁለት ወሬ ገና ማለት ነው። አባቴ ቤት ያለውን ንብረት ጨርሶ ወላሂ ሽጦ ነው የመጣሁት የመን። ሁለት ወር ተደበደብቴ ማለት ነው። ሁለት ወር ተደብድቤ የመን እዚ ሳውዲ አረቢያ በወሬ ወር ከአስራ አምስት ቀን ገባሁኝ ማለት ነው። ገና ተገባሁኝ ሁለት ወሬ ማለት ነው። አንድ ስራ አሁንም ደግሞ አልጨበጥኩም። ውጣት አለኝ ምንም ይዤ የማወጣ የለኝም። ምን ይዤ እገባለሁ ሀገሬ እሰራለሁ ብዬ መጣ ምንም አገኝ የለኝም። ቢገልኝም ቢያርድኝም ቢጠቅልኝም ምን ሳውዲ አረቢያ መልቀቅ አልችልም።
ማለትም አሁን ሀገር የሚመጣውበት ብር እዲያንም አልከፈልኩም። ስለዚህ አሁን ሀገር ገብቼ ምንም ስራ ስለሌለኝ ያኔ ብዙ እንግዲህ ያለኝን አማራጭ ነው ሰራው። የሚመጣው ወደፊት እንጠብቃለን እንጂ አሁን ይሄ ነው ተብሎ የተወሰነ ውሳኔ ልሙጡ ብቻ ነው።
ስለዚህ በተባራሪ ነው አሁን የምትሰሩት ስራ እንዳገኛችሁ ነው ወይስ ቋሚ ስራ ነው የምትሰሩት?
አረ በተባራሪ ነው እንጂ
ያገኛችሁትን ስራ ነው ሰርታችሁ የምትውሉት?
አዎ፣ አንድ ቀን እንሰራለን፣ ከዛ ደግሞ አንድ ቀን እንደዚሁ ስራ እንፈታለን። እንደዚህ ያለ እየፈለገ ነው፣ ቋሚ ስራ አይደለም።
ኑሯችሁስ ምን ይመስላል?
ያው ኑሯችን እንግዲህ ባያስጠላምም አያምርም።
ያው ለእለት ጉርስ ይሆናል።
አዎ እንግዲህ ለእለት መቼም ምንም አይልም፣ ይሻላል። ብቻ
እዳህን ጀምረሃል መክፈል?
አዎ፣ 12 ሽራ ነበር የመጣበት፣ አሁን 6 ሽራ ይቀረኛል። ነገሩም ጠንቶ ደግሞ እንዲህ ይዘውን ከመጣን እንግዲህ በሰላም ሀገራችን ያብቃን። እኛ እንኳ ሀገራችን ለመግባት ያኔ ፍላጎት የለንም።
እምልህ አሁን እዳህን ከፍለህ ብትጨርስና ትንሽ እጅህ ላይ ገንዘብ ቢኖር ወደ ኢትዮጵያ ትገባ ነበር?
ገንዘብማ ካለኝ ማን እንደ ሀገር ኢትዮጵያን የመሰለ ማን አለ? ገንዘብ ካለን እኮ ሀገራችን ኢትዮጵያ ወርቅ ናት። ስለዚህ ግድ ሀገራችን ገንዘብ ካለን ውጡም ባይሉን እኛ እንፈልጋታለን። ከእናት አባት የምትነጣጥለው ድህነት ጠላቴ ሀው ዘራፍ
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ፣ በዝግጅቱ ወይም በቴክኒኩ በሌላኛው ወገን ዳንክራፍት፣ ሙዚቃ በመምረጥ ዲጄ ፋትሱ፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድረገውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። Don't get
I saw.